ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ጥር 27 2010 ዓመተ ምህረት
በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች እንዲሁም በሰልፉ ሳይሳተፉም በተባራሪ የሚገደሉ ሰዎች ገዳዮች የሚጠየቁበት ህግ አለ።
የተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው።
ሰው ሲያጠፋ የሚቀጣው መንግስት በመንግስት ኢንስቲትዩሽን ነው የሚጠየቀው። ያ መንግስት ስራ እንዲሰራ የሚያስችለውን ያህል ስልጣን ሊኖረው ይገባል። ኢንክሉዲንግ ራሱን የመጣል መንግስት ራሱን ጠብቆ እንደ መንግስት መቆም እስካልቻለ ድረስ ህገ መንግስት የሰጠውን ስራ መስራት አይችልም።
እኔም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ሀይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱ የሚያከብር ከሆነ።
አቶ ቁምላቸው ዳኘ፣ አቶ ሙሉጌታ አረጋዊ፣ ዶክተር አወል አሎ ሦስቱም የሕግ ባለሙያዎች ናቸው የሰማችኋቸው። ይዘናቸዋል።
ስለ ጣናና ችግሮቹ፣ ስለ ዋሽንግተን ዲሲ ገንዘብ ማሰባሰቢያ ዝግጅትም እናነሳለን።
የእኛ ትልቁ ጥቅማችን የህሊና ዕዳችን መክፈል ነው።
ዶክተር ሰሎሞን ክብረት የጣና መልሶ ማቋቋም ዓለም አቀፍ ማኅበር ሊቀመንበር ነው። በዚህ ምሽት ዝግጅት ይናገራል።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የእስራኤል ባለሥልጣኖች በብዙ ሺህ ለሚቆጠሩ አፍሪካውያን ፍልሰተኞች ከሀገር የማስወጣት ማስጠንቀቂያዎች ማሰራጨት ጀምረዋል። ዛሬ የተሰራጩት ደብዳቤዎች ለፍልሰተኞቹ የ60 ቀናት የጊዜ ገደብ ይሰጣሉ። አማራጩ እያንዳንዱ ፈላሽ $3,500 እና የአይሮፕላን ቲኬት ተሰጥቶት ስሙ ወዳልተገለጸ የአፍሪካ ሀገር እንዲሄድ፣ ይህን ትዕዛዝ ያልተቀበለ ግን ላልተወሰነ ጊዜ እንደሚታሰር ደብዳቤው ያስጠነቅቃል። ከሞላ ጎደል ሁሉም ኤርትራውያንና ሱዳናውያን የሆኑት ፍልሰተኞች ከቅርብ ዓመታት ወዲህ ለደህንነታቸውና ለተሻለ ኑሮ ሲሉ ወደ እስራኤል ተሰደው ብዙዎቹ ወደ ሩዋንዳ ልንላክ እንችላለን የሚል ስጋት አላቸው። ፍልሰተኞቹን የማባረሩ ውሳኔ እስራኤል ውስጥ ከፍተኛ ቁጣ አስከትሏል። አይሮፕላን አብራሪዎች፣ ሐኪሞች፣ ደራሲያን፣ ራባዮች፣ በአይሁዳውያን ላይ ከተፈጸመው ፍጅት የተረፉት ሰዎች ቡድኖች ድርጊቱ እንዲቆም ሲጠይቁ ቆይተዋል። አፍሪካውያኑን ፍልሰተኞች ማባረር የእስራኤልን የአይሁዳውያን ፍልሰተኞች መጠጊያ ገጽታን ያጠልማል በማለት ነው ድርጊቱን የተቃወሙት። የሩሲያ መከላከያ ሚኒስቴር በገለጸው መሰረት ሶሪያ ውስጥ በአማጽያን ቁጥጥር ስር ባለችው ሳራኬፕ ከተማ አጠገብ ከተዋጊ አይሮፕላኖች መካከል አንዱ ላይ ትላንት በተከፈተው ተኩስ ተመቶ ወድቋል። የአይሮፕላኑ አብራሪ በፓራሹት የወረደ ቢሆንም በአማጽያኑ ተገድሏል። ኤስዩ 25 የተባለው ጄት ተዋጊ አይሮፕላን የየብስ ወታደራዊ ኃይልን ለመርዳት የታቀደ መንታ ሞተር ያለው ዝቅ ብሎ የሚበር አይሮፕላን መሆኑን ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን አረጋግጧል። እማኞች እንደሚሉት በፓራሹት የወረደው የጀቱ አብራሪ ሊማርኩት በሞከሩ አማጽያን ላይ ተኩስ በመክፈቱ ተገደለ። ታህሪር አልሻም የተባለው ከአልቃይዳ ጋር የተሳሰረ ጅሃዳዊ ቡድን ጀቱን በጸረ አይሮፕላን ሚሳይል ተኩሶ እንደጣለው በመግለጽ ኃላፊነቱን ወስዷል ይላል ሮይተርስ የዜና አገልግሎት። አንዳንድ ዘገባዎች እንደሚሉት ሶሪያ ውስጥ የሩሲያ አይሮፕላን በአማጽያን ተተኩሶ ሲጣልበት ለመጀመሪያ ጊዜ ነው። የቱርክ ወታደራዊ ኃይል ሰሜን ኮሪያ ውስጥ በሶሪያውያን አማጽያን ላይ በከፈተው ጥቃት ትላንት 7 ወታደሮች እንደተገደሉበት ገልጿል። 5 ወታደሮች አፍሪን በተባለው ክልል የተገደሉት በታንካቸው ላይ በተከፈተ ጥቃት ሲሆን ሁለት ደግሞ ቀደም ሲል በሌሎች ጥቃቶች ተገደሉ። በመላሹ የቱርክ ተዋጊ ጀቶች በታንኳ ላይ ጥቃት በተከፈተበት አካባቢ በኩርድ ኢላማዎች ላይ ድብደባ እንዳካሄዱ ቱርክ አስታውቃለች። ቱርክ ሶሪያ ውስጥ በሚንቀሳቀሱት የኩርድ ኃይሎች ላይ ጥቃት የጀመረችው ባለፈው ወር ሲሆን ቱርክ ውስጥ ከሚንቀሳቀሱት ተገንጣይ ከምትላቸው ኩርዶች ጋር የተሳሰሩ አሸባሪዎች አድርጋ ታያቸዋለች። የቱርክ ፕሬዝዳንታዊ ቃል አቀባይ ኢብራሂም ካሊን ቱርክ ከሶሪያ ጋር በሚዋሰነው ድንበሯ የኩርዶች አማጽያን ህልውናን አትፈቅድም ብለዋል። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጇን አስገብታለች በሚል ክስ ላይ በሚያካሄደው ምርመራ ስልጣኑን አላግባብ ተጠቅሟል የሚል አከራካሪ ጽሑፍ መውጣቱ እኔን ነጻ ያወጣኛል ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ይሁንና ጽሑፉን ያወጡት ሰው ራሳቸው የፕሬዚዳንቱን አባባል ተገዳድረዋል። ትራምፕ ከሩሲያ ጋር የተደረገ መመሳጠር የለም፣ በጉዳዩ ላይ የሚደረገው ምርመራ አሜሪካን የሚያሳፍር ነው ሲሉ ትላንት አማረው ነበር። ይሁንና ጽሑፉን ካወጡት ሪፑብሊካውያን የምክር ቤት አባላት አንዱ የሆኑት የደቡብ ካሮላይና ተወካይ ትሬ ጎዲ የሕግ መምሪያው ምክር ቤት የስለላ ኮሚቴ ያወጣው ጽሑፍ ልዩ ካውንስል ሮበርት ሚለር ስለ ሶሪያ ጣልቃ ገብነት የሚያካሄዱትን ምርመራ የማሰናከል ዓላማ የለውም ሲሉ ዛሬ ሲቢኤስ በተባለው የቴሌቪዥን ጣቢያ ተናግረዋል። የዓለም አቀፍ የኦሊምፒክ ኮሚቴ ፕሬዚደንት ቶማስ ባክ የስፖርት ችሎት በ28 ሩሲያውያን አትሌቶች ላይ ተጥሎ የነበረውን እገዳ በማንሳቱ አጥብቀው ነቅፈዋል። እጅግ የሚያሳዝንና የሚያስገርም ነው ብለዋል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 27 2010 ዓ ም ምሽት ፕሮግራም ነው።
ግርማ እንቻለው ይህ ስም ትንሽ ለየት አለብኝ።
አዎ፣ ለእኔም በቅርብ ጊዜ ነው ሁኔታውን ልገነዘብ የቻልኩት ከብዙ የዓመታት ትግል በኋላ። እንግዲህ ኮከባችን ከስማችን አኳያ የሚሄድ ይመስለኛል። እና
የንጉሴ አክሊሉና የድሮ ባልደረባው ውይይት አለን አያምልጦ። ወደ መጀመሪያው ዝግጅታችን እንዝለቅ። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን የሚገድሉ ሊጠየቁ የሚችሉበት ሕግ አለ እንዴ? ጽዮን ግርማ ከሦስት የሕግ ባለሙያዎች ጋር ተወያይታለች። እንግዲህ ጽዮን እንግዶችን አስተዋውቂና ዝለቂያ።
ሰለሞን እንዳልከው እንግዶች ሶስት የህግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የህግ አማካሪና ጠበቃ ናቸው። የሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የህግ መምህር ናቸው። ሶስቱንም በስልክ አወያይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ህይወት እየጠፋ ነው፣ ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት ዓመቱን እንኳን ብናየው በየዕለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው፣ በየጊዜውም አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ የበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ህይወት እየጠፋ ነው እና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀው? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ? ለዚህ እናንተን ለመጋበዝ ምክንያት ወደ ሆነን ሐሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ ግድያን በተመለከተ? ዓለም አቀፉስ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል ተጠያቂነትን በተመለከተ የሚለውን ሐሳብ አጠራጠር አድርገን እንይና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ አጠር አድርገው እስቲ?
የኢትዮጵያ ህግ በተለይ እንደዚህ ህዝባዊ ተቃውሞች የሚካሄዱበት ጊዜ፣ ሰላማዊ ሰልፎች የሚካሄዱበት ጊዜ መድረግ ስለሚገባቸው የጥንቃቄ እርምጃዎች በዝርዝር የተቀመጠ መመሪያ ተጽፎ አሁን ብዙም አላየሁም። በአጠቃላይ ሊታይ የሚገባው ነገር በመሰረቱ በእነኝህ ጊዜያት በሚከሰቱ የኃይል አጠቃቀም እርምጃዎች ምክንያት የሰው ህይወት ይጠፋል። በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ በወንጀለኛ መቅጫ ህጉ የተቀመጡ ድንጋጌዎች አሉ። የሰው ህይወት ለማጥፋት የጸጥታ አካላት እንዲሆኑ ራሱን ለመከላከል አስፈላጊ ከሆነ መጠን ተገባው ነገር ያን ተላልፎ የሰዎች በጠፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ የሚጠየቁበት የህግ ስርዓት አለ። ያን ለማስፈጸም ኃላፊነት ያው የአቃቤ ህግ ኃላፊነት ነው። ከዛ በተጨማሪ እንደዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመት ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰው ንብረትም ሆነ ህይወት ላይ ጉዳት ሲያደርሱ እንደማናቸውም ወንጀል እንደዚሁ የፖሊስ ምርመራ ተካሂዶ የአቃቤ ህግ ክስ ተመስርቶባቸው ጉዳያቸው ይታያል። ሀገር ተመለሰ እንደኛ ህግ አማካኝነት ማለት ነው። ግን የእነዚህ ሁሉ መሰረት የሆነ ደግሞ በህገ መንግስቱም ኢትዮጵያን ተቀበለቻቸው ዓለም አቀፍ ህጎችም ላይ የተደነገገው ሰው ልጆች በህይወት የመኖር መብት፣ የሰው ልጆች የመሰብሰብ ሰላማዊ ሰልፍ ማድረግ፣ ሀሳብ በነጻነት የመግለጽ መብቶች፣ እነኝን ለማስጠበቅ መንግስት እየገባቸው በዓለም አቀፍ ደረጃ የገባቸው ግዴታዎች ናቸው። እነ ግዴታዎች እንግዲህ እነ መብቶች የማክበር ግዴታ ለማንድርገን እነ መብቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት ማድረግ፣ ይህ ማለት ደግሞ የቤተሰቦች ጥሳቸው መከላከልና ጥሳቸው ሲገኙ እርምጃ የመውሰድ ጥያቄ እንዲሆን የማድረግ ግዴታዎች አሉ። ይህ ህገ መንግስታዊ ግዴታ ነው። ዓለም አቀፍ ህጎች የተደነገገ ስለሆነ ይህን መነሻ አድርጎ ነገር ግን በሀገር ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው።
አቶ ሙልጌታ እስቲ አቶ ቁምላቸው ያላነሱት ወይም የዘነጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ
አጠቁምላቸው ያላነሳው ነገር የለም። ተባርቶ ነው ያስቀመጠው። ትንሽ ለመጨመር ያህል ወደ ፍልስፍናው ትንሽ ሄድ ቢኖርብኝ አሁን አጠቁምላቸው ያለው ህግ ፍልስፍና አለው። ምንድነው እሱ ህግ ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና አላማ የመንግስትን ስልጣን ለመቆጣጠር ነው። እንደዚህ ሲያደርግ ምንድን ያደረገው ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘሩ መብቶች ደግሞ የሰው መብቶች ሆኖ እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ልክ ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ህግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው። ማለት ራሱንም የመከላከል መብት አለ። አንድ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይም ክንውኖች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንድ ህግ ሲጥሱ ይገኛሉ። ያን የህግ ሲጣስ መንግስት ህጉን የማስከበር ግዴታ አለ። በሌላ በኩል ደግሞ መንግስት ህግ ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መብቶች ይጣሳሉ ማለት ነው። ስለዚህ አጋቢ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት ነው በነጻነቶችና ነጻነቶች ላይ ባሉ ገደቦች መካከል፣ ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት እንዲኖር ነው የሚፈለገው።
እሺ፣ አቶ ሙልጌታ በጣም አመሰግናለሁ። ዶክተር አውል ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በዓለም አቀፍ ያ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ፣ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙት ሰዎች ሊጠየቁበት የሚችል ዓለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ?
በመሰረቱ ይሄ ከግድያ ጋር በተያያዘ ወንጀሎቹ በዓለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ካልለ በስተቀር ዓለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። ዓለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተረጎሙበት ሁኔታ አለ። ግን ዓለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል፣ ያስከብራል። የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ ዓለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚቀጣበት ሁኔታ የለም ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይምስ ጌስት ማለት ምናምን የምንለው ማለት ነው። ስለዚህ ይሄ ኤሴንሽሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች በአገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙሉጌታ ያሉት ከፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም፣ መነሻው ማለት ነው። መንግስት ኢሴንሽሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቹዋሊ በሁለተኛ ደረጃ ነው ከህገ መንግስት ፍልስፍና አንጻር። ምናልባት እንግዲህ እዚህ ላይ የተለያዩ እይታዎች ሊኖሩ ይችላሉ ህገ መንግስቱን በተመለከተ፣ ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንደሌለ ነው ጋር በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ የበላይነትን የማይቀበልበት ዲሞክራሲያዊ ተቋሞች ያሌሉበት ህገ መንግስቱ የሚያስቀምጣቸውን መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይ ቲንክ አትሊስት ከህገ መንግስት ፍልስፍና አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ የበላይነትን ማስከበር መቻል አለበት። የህግ የበላይነት ካልተከበረ የሰዎች ግለሰብም እንደ ህዝብም ያላቸው መብትና ጥቅም ላይከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው። የህገ መንግስቱ ዋናው አላማ ያ ነው የሚለው ትንታኔ አስልስ ከዛ አይነቱ ትንታኔ ጋር አልስማማም።
ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል። አቶ ሙልጌታ አረጋይ ደግሞ እንደሱ አይነት ፍልስፍና እንዳለ ጠቅሰዋል። ምናልባት አቶ ሙልጌታ እዚህ ላይ መልስ ሊኖራቸው ይችላል፣ ወደ በኋላ እንመጣበታለን። አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው። አቶ ቁምላቸው መጀመሪያ ላይ እንደጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው። በቁጥር ነው እንጂ የሰዎቹ ማንነት ይሄን እከሌ የሚባል ሰው እከሌ የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለም። እና እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነውስ ሊጠይቀው የሚችለው?
በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንዲህ አይነት ግድያዎችን የፈጸሙት የጸጥታ አካላት ቢሆኑ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት ቢሆኑ፣ ያ የፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይላል ማለት ነው። በግሉ በጠየቅ ጉዳይ ደግሞ በፖሊስ ቁጥር ስር ውሎ ምርመራ አጣርተው ተደርጎበት አቃቤ ህግ ክስ መስርቶበት ፍርድ ቤት የሚቀጣ ይሆናል ማለት ነው። ከዛ በተጨማሪ ግን ከይህ ግድያ ከፈጸመው የጸጥታ ሰራተኛ ወይ መከላከያ ሰራዊት ወይም ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ለምሳሌ ወደዚሁ ሊተኮስ ያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ተጠያቂነት ክስ ይቀርብበታል፣ እንደዚሁ ቅጣት የሚወሰንበት ይደረጋል ማለት ነው ፍርድ ቤት ላይ እና ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። የሰዎችን በቁጥር ስር የመዋሉ ለፍርድ ማቅረቡ እና እንዲቀጡ ማድረጉ ግን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ እኛም ለሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ ጠበቀናቸ ሁኔታ ሰዎች ተቃውሟቸውን ለመግለጽ ተነሱበት ጊዜ ወይም እንዲህ አይነት እንቅስቃሴዎች ባሉበት ጊዜ ህገወጥ ግድያዎች መፈጸማቸውን በተለያዩ አካላት እንገልጻለን። ነገር ግን ይህ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንዲጠየቁ ቅጣት እንዲተላለፍባቸው እስከማታወዘ ድረስ ተደርጎ ያቅምላል።
አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ?
እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክሴክቲቭ ማለት አስፈጻሚ ነው። ከዛ አስፈጻሚ ደግሞ አንድ ለምሳሌ የጠቅላይ አቃቤ ህግ ቢሮ አለ።
የጠቅላይ አቃቤ ሕግ ቢሮ ስራው እንደዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቡ ወንጀለኛን ወይም ጥፋት ያጠፋውን ሰውዬ መጠየቅ ነው። ስለዚህ ኢንስቲትዩሽናል በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ይዳኛ ብለሽ ትጠብቂያለሽ። አሁን ኢትዮጵያ ውስጥ የቸገረው ምንድን ነው? እነዚህ ተቋሞች እስካሁን ስራቸውን እየሰሩ አይደለም። አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው አስፈጻሚው ራሱ በተግባር የምንቆጣጠርበት መንገድ ስለሌለ መንግስትና ፓርቲ አንድ ስለሆኑ የተፈጠረች አሁን የኢትዮጵያ ችግር በአንድ ቃል እኔ ሳጠቃለው የኢትዮጵያ ፖለቲካ ችግር የተጠያቂነት አለመኖር በተግባር የመንግስት ወታደሮች ጸጥታ አስከባሪዎች ተጠሩ የሚባሉ ከሚገባው በላይ አልፈው በህግ ከሚችሉት በላይ አልፈው የሰዎችን መብት ሲነኩ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን? ህጉ ተግባራዊ የሆነ አይደለም። ህገ መንግስት ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቅርብ አውጭቱን ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበት እና ተቋማቱ ነጻ ሆነው በማይሰሩበት ሁኔታ መንግስት ጥያቄ ማድረግ በጣም ከባድ። ሌላው ትንሽ መንካት የሚፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት። እኔ በአጠቃላይ ህገ መንግስት ሁለት ስልጣናዎች አሉት። ምንድነው? ሰዎች ያለ መንግስት መኖር አይችሉም የሚል እምነት አለ። ኢትዮጵያ ህገ መንግስት ምንድን ነው ያደረገው? አንቀጽ 8 ላይ የፖፑላር ሶቨሬንቲ ወይ የህዝብ የበላይነት ወይም የህዝብ ሉዓላዊነት የሚል ስልጠና ነው የሚከተለው። ስለዚህ መብቶች መሆኑ ነጻነቶች የህዝብ ናቸው። ይጀመር ከዚህ ተቆንጮ መንግስት የሚባል ነገር ይፈጠርና ያ መንግስት ምንድነው? የህዝብ አገልጋይ። ህገ መንግስት ሲያስፈለገን የሰዎችን መብት ለማወቅ አይደለም፣ ወይም መብት ለመስጠር አይደለም። መብት ባለቤቱ ህዝብ ነው። ግን ህዝቡ መንግስት ሲቀጥር የመንግስት ስራ ምንድነው? ህግና ስርዓት ማሰብ። ህግና ስርዓት የሚያስከብርበትን ያህል ስልጣን ይሰጠውና ከዛ ውጭ እንዳይነቃነቅ በግልጽ ህገ መንግስት የሚባል ነገር ይወጣል። ኢትዮጵያ ህገ መንግስት እንደዚህ ነው የሚያወራው። ሰው ምን እያልኩኝ ነው? ህግና ስርዓት ጠብቅ የተፈጠረ ነው። ይሄ መንግስት ስራው እንዲሰራ ስራው መስራት የሚያስችለውን ያህል ስልጣን ያስፈልገዋል። መንግስት ራሱን ጠብቆ እንደ መንግስት መቆም እስካልቻለ ድረስ ህገ መንግስት የሰጠውን ስራ መስራት አይችልም። እና ህገ መንግስቱ ፕራይመሪሊ የሰዎችን ነጻነት የምናውቅበት መሳሪያ ነው ብዬ አልቀበልም። እኔ በዚህ በኢትዮጵያ ህገ መንግስት ስላወቀው አይደለም ህዝቡ ስልጣንና መብት የሚኖረው። ህዝቡ የስልጣን የበላይ ባለቤት ስለሆነ ከዛ ነው የሚጀምረው። ከዛ በኋላ ነው መንግስት የሚፈጠረው። ስለዚህ ያ ኋላ ያመጣው መንግስት መቆጣጠር እንደሚችል ገደብንለት ስልጣን ነው። በምንድነው የመንግስት ስልጣን የሚገደበው? በወንጀለኛ መቅጫ ህግ አይደለም፣ ህገ መንግስት ነው። ስለዚህ ይሄ ህገ መንግስት ዋና አላማ ዋና ነው ያልኩት ህገ መንግስት መጥፈንችን ላይ አያውቅም አላል የመንግስትን ስልጣን ለመገደብ ተሳስሮ ለመቆጣጠር።
ዶክተር አወል የህግ ፍልስፍናና የህገ መንግስት ፍልስፍና እንዳይሄድብን ጉዳዩ ምክንያቱም የተነሳንበት አንኳር ጉዳይ አሁን በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚዳስስ ስለሆነ ምናልባት እንደው በጣም አስፈላጊ ነው ካላሉ ብንሄድና በሌላ ጊዜ ስለ ህገ መንግስቱን ፍልስፍና ብንመለስበት
እንችላለን። እዛ ላይ እንኳን ብዙ መከራከር አይኖርብንም። ግን አንድ ነጥብ ማንሳት የምፈልገው ኢትዮጵያ ውስጥ ከተጠያቂነት ጋር በተያያዘ የህግ ክፍተት ስላለ አይደለም ከመንግስት ጋር ግንኙነት ያላቸውና የህግ አስፈጻሚ አካሎች ወንጀል ሲሰሩ የማይጠይቁበት ምክንያት። ህጉ በጣም ግልጽ ነው። በአብዛኛው ዲሞክራሲክ የሆኑ ሀገሮች የሚደረገው ነገር ምንድን ነው? አንድ ሰው ወንጀል ሊባል የሚችል ድርጊት ከፈጸመ፣ ሰው ከገደለ ማለት ነው፣ ፖሊስም ይሁን መከላከያ ሰራዊትም ይሁን ለህግ መቅረብ መቻል አለበት። ለህግ ቀርቦ ህጉ የራሱን መርሆች አካሄዶች ተከትሎ ያንን ግለሰብ ነጻ ነው ካላለው በስተቀር ያ ሰው ተጠያቂ መሆን መቻል አለበት። ኢትዮጵያ ውስጥ ያለው አሰራር ግን እንደ ፖሊሲ ማለት ነው፣ ፖሊስ ወይም ደግሞ የመከላከያ ሰራዊት ሰው ሲገድል ኦልሞስት እንደዛ ከህግ በላይ እንደሆኑ ነው የሚታሰበው። አይጠየቁም። የመከላከያ ሰራዊት ከአቃቢ ህግ ከፖሊስ በላይ ነው። ስለዚህ ዋናው ችግር የፖሊሲ ችግር፣ የፖለቲካ ፍላጎት አለመኖሩ እንጂ የህግ ችግር ኖሮ አይደለም። ሁሉ ነገር ትንሽ ኢንፈሳይዝ ለማድረግ ፈልጌ ነው። ከፈቀድሽልኝ ጀስት ትንሽ ማለት የምፈልገው ይሄ ከህገ መንግስት ጋር በተያያዘ አቶ ሙሉጌታ ያሉት ከህገ መንግስት ጋር በተያያዘ የተለያዩ ፍልስፍናዎች ሊኖሩ ይችላሉ። አይ ቲንክ እዚህ ላይ ለረጅም ጊዜ ውስጥ ልንከራከር እንችላለን። አንድ ማለት የምፈልገው ነገር ግን ምንድን ነው፣ ልክ ኖት የኢትዮጵያ ህገ መንግስት እንደ ሌሎቹ ሀገር ህገ መንግስቶች ታሳቢ የሚያደርገው የህዝቡን የበላይነት ነው፣ የህዝብን ሉዓላዊነት ነው። ይሄ ምንድን ነው ብለን ስናይ ታሳቢ የሚያደርጋቸው ጽንሰ ሀሳቦች አሉ። ነገር ግን መንግስት የህዝብ አገልጋይ ነው የሚለውን ጽንሰ ሀሳብ ስናይ የኢትዮጵያ መንግስት የህዝብ አገልጋይ ነው ወይ? እውነትስ የኢትዮጵያ መንግስት እንደ መንግስት ህገ መንግስቱን የማያከብር ከሆነ ከህገ መንግስቱ ጋር ያ መንግስት የሚኖረው ግንኙነት ምንድን ነው? ለምሳሌ አሁን ኢትዮጵያ ውስጥ በቅርብ ጊዜ ህዝብ እየገደለ ያለው የመከላከያ ሰራዊቱ እንደሆነ ይነገራል። የመከላከያ ሰራዊቱ ደግሞ ህገ መንግስቱ የሚያስቀምጠው አንቀጽ 87 ላይ ዋናው ስራው የሀገር ሉዓላዊነትን ማስከበር ነው። ሌሎች አገር ውስጥ የሚፈጠሩ ብጥብጦች ወይም ደግሞ የህግ የበላይነት አለመከበር ችግሩ እንኳን ቢኖር የመከላከያ ሰራዊት ሊገባ የሚችለው እንደዚ አይነት ነገር ውስጥ የአስቸኳይ ጊዜ አዋጅ ሲታወጅ ብቻ ነው። አስቸኳይ አዋጅ ባሌለበት ጊዜ የመከላከያ ሰራዊት ጣልቃ ሊገባ የሚችልበት ምንም ሁኔታ የለም። የመከላከያ ሰራዊት
ህገ መንግስቱን መቀበል አለበት፣ ህገ መንግስቱን ማክበር መቻል አለበት። ለማንኛውም የፖለቲካ ድርጅት የፖለቲካ ፓርቲ መድሎ ማሳየት መቻል የለበትም። መርሁ ይሄ ነው። ኢትዮጵያ ውስጥ ግን የምናየው ይሄን አይደለም። ስለዚህ ህገ መንግስቱ በመንግስት የማይከበር ከሆነ መንግስት ተመልሶ ያንኑ ህገ መንግስት ራሱን ለመጠበቅ የሚጠቀምና ኢንቮክ የሚያደርግ ከሆነ አትንክሳቸው ካሉት ከመሰረታዊ የፖፑላር ሶቨሬኒቲ አንጻር አካኪ ችግር ያለው ይመስለኛል።
እሺ ዶክተር አወል እናመሰግናለን። መልሼ ወደ ተነሳውበት ጥያቄ ነው እኔ የማመጣችሁ። እንዳነሳችሁት በኢትዮጵያ ህግ እና በአዋጆቹ ግድያን የፈጸመ ሰው የአንድን ሰው የመኖር መብትን የጣሰ ስለሆነ በህግ ይጠየቃል ነው። በኢትዮጵያ ነባራዊ ሁኔታ ደግሞ ይሄን ተጠያቂነት እያየን አይደለም። ምክንያቱም ይሄንን እንዲጠየቁ የሚያደርገው አካል ስራውን እየሰራ አይደለም ነው። አሁን እንደዚህ ካልሆነ ወደፊት የሚጠየቁበት አሰራር ይኖራል ወይ? ካለስ የመረጃ አመዘጋገቡ ወደ ህግ ሲመጣ ምን ይመስላል? እንዴት በምን አይነት መረጃዎች ነው ተጠያቂ ሊሆኑ የሚችሉት? አቶ ቁምላቸው
ሸምስክና ለምሳሌ ከደርግ መንግስት መውደቅ በኋላ ተቋቁሞ የነበረው የልዩ አቃቤ ህግ መስሪያ ቤት በደርግ የተፈጸሙ የሰብአዊ መብቶችን ወንጀሎች በነበረው የወንጀል ጣ አከራካሪ ቢሆን ዘር ማጥፋት ወንጀል የሚባለውን ነገር ጭምር ብዙ አመታት ካለፉ በኋላ አጣርቶ ለፍርድ እናቀረበ እናስታውሳለን። ያሉት ክሮች እንዳሉ ሆኖ ማለት ነው። ስለዚህ እንዲህ አይነት ወንጀሎች ተፈጸሙ ሲገኝ ጊዜ ካለፈ በኋላም ምርምሮ አጣርቶ ለፍርድ ማቅረብ ይቻላል። ያን በማድረግ ረገድ የሚገጥመው ዋናው ተግዳሮት ምንድን ነው ከተባለ እንግዲህ ድርጊቱ ሲፈጸም እያዩ ምስክሮች ህይወት ሊያኖሩ ይችላሉ። እነኛ ምስክሮች ቦታ ለመኖር ብቻ ሳይሆን ቦታ ሊቀይሩ ይችላሉ። በጊዜ የተፈጸመው ነገር ሊያስታውሱ ይችላሉ። ከጊዜ ብዛት ሊዘነጋቸው ይችላል። በዚህ ምክንያት ማስረጃውን በማያሻማ ሁኔታ ሰው ተከሳሹ ድርጊቱን መፈጸሙን ለማረጋገጥ ፈተናዎች ይገጥማሉ። እዚህ እንደዚህ የሚሆንበት ጊዜ ምናልባት የወንጀል ድርጊቱን የፈጸሙትን ግለሰቦች ወይም አካላት በሁኔታው ለፍርድ ማቅረብና ተገቢውን ቅጣት እንዲያገኝ ለማድረግ መሰናክል ሊገጥም ይችላል። ምክንያቱም በወንጀለኛ መቅጫ ህግ እኛ ስነስርዓት ህግ በግልጽ አይቀምጥም። በዓለም አቀፍ ደረጃ የሚታወቀው ማለት ማንም ሰው ከምክንያታዊ ጥርጣሬ ውጭ ወንጀል መፈጸሙ ካልተረጋገጠ በስተቀር ጥፋተኛ ይባል። ስለዚህ ከምክንያታዊ ጥርጣሬ በላይ ለማረጋገጥ ከባድና አስቸጋሪ ሊሆን ይችላል።
እሺ፣ ስለዚህ እንደ ማስረጃ አያያዙ እና እንደ ማስረጃ አመዘጋገቡ ወደፊት ነው እሱም ችግር ሊገጥመው ይችላል ነው አቶ ቆምላቸው ሀሳቦት? እንደ
በግለሰቦችና መንግስታዊ ባልሆኑ ተቋማት የሚደረግ የማስረጃ አሰባሰብ ወደፊት በሚካሄድ የፍርድ ሂደት ጠቃሚነቱ እንዳለ ሆኖ ግን የራሱ ሙስተምቶች አሉት። ቅድም ባልኩት ምክንያት ማለት ነው። ምክንያቱም ቀጥተኛ ማስረጃ ሲሆን ነው ለዳኞችም የሚያመቸው በመስቀለኛ ጥያቄ መሆኑን ማጣራት የሚቻለው። አስቀድሞ የተሰበሰቡ ማስረጃዎች ፍንጮች ሊሆኑ ይችላሉ፣ ለወደፊት ምርመራ መነሻ ሊሆኑ ይችላሉ። በተወሰነ ደረጃ ማስረጃው ሊቀርቡ ይችላሉ። ግን በማያሻማ የማረጋገጥ አቅማቸው ይኖራቸዋል ወይ አሁን ባለንም የህግ አሰራር የሚለው ትንሽ የሚያጠይቅ ይመስለኛል።
አቶ ሙልጌታ እንግዲህ እስካሁን በተነሱት ነገሮች ላይ ምናልባት እንደው የታለፈ ልናገር የሚገባውና የታለፈ ነገር አለ ካሉ እሱን ጨምረው መናገር ይችላሉ። ግን ከአቶ ቁምላቸው ሀሳብ እንደገባኝ በጊዜ ሂደት ማስረጃዎች ሊጠፉ ስለሚችሉ የማስረዳቱን ነገር በጣም ሊጎዳው ይችላል ነው። ያ ደግሞ ተጠያቂነቱንም የማደብዘዝና አደጋው የደረሰባቸው ሰዎች ወይም ህይወታቸው ያጡን ሰዎች ፍትህ የማግኘት መብት ይጻረራል ማለት ነው። እንደዚህ ከሆነ እንዴት ተጠያቂነት ያለባቸውን ሰዎች እንዲጠየቁ ማድረግ የሚቻልበት ሌላ መንገድ አለ ወይ በህግ?
አቶ ቁምላቸው ጥሩ አድርጎ አስቀምጦታል። ከዛ የወጣ ነገር እኔ አላውቅም። አሁን እኔ ከዚህ በኋላ እንዴት ነው ወደፊት መሄድ ያለብን? ሞት እየተለመደ ነው። ለምሳሌ ዛሬ አንድ ሰው ሞት እና ነገ ደግሞ ሁለት ሰው ሞት ይባላል፣ ከነገ ወዲያ አስር ሰው ሞት ይባላል። እና እዚህ እያለ ከቀጠለ እንዴት ነው ይህ ህብረተሰብ እንደ ህብረተሰብ መቀጠል የሚችለው ከሚለው ጥያቄ ጋር መያያዝ ይችል። ምክንያቱም ተጠያቂነት ስላለፈው ብቻ ሳይሆን ስለወደፊቱም እኔ በጣም ክንሰን የሚያደርገኝ ከአሁን በኋላ እንዴት ነው መቀጠል የሚችለው? ከአሁን በኋላ ተጠያቂነትን ማሰብ የሚችልበት መንገድ አለ ወይ የሚለው ጥያቄ ለመመለስ መሞከር እኔ የለም ነው የምለው። አሁን ባለንበት የምንቀጥል ከሆነ ተጠያቂነት ቀርቶ ህልውናችን ችግር ውስጥ ይወድቃል። ሰው መሆን ያለበት እንግዲህ ይሄ መንግስት በስልጣን ላይ ያለው ከዚህ መንግስት መጀመር አለብን ብዬ ነው ማስበው። አሁን አገሪቱ ከህግ ጥያቄ አልፋ ወደ ፖለቲካ ቀውስ ጥያቄ ነው የገባች። ህግና ስርዓት አሁን እየተሰበረ ስለዚህ በኖርማል ጊዜ የምታወሪው ህግና ስርዓት አይነት አይደለም እያወራን ያለ ነው። ምክንያቱም በየቦታው ሰላማዊ ሰልፎች፣ ረብሻዎች፣ ጥብጦች እና ፖለቲካል ክራይሲስ አለ። የፖለቲካ ቀውሱ ስላለ ከዚህ መጀመሪያ ወጥተሽ ነው ለተረጋጋ ህግና ስርዓት ውይይት ውስጥ መግባት እንችላለን። ከዚህ ለመውጣት መንግስት እድሉ አለው፣ ቴዎሬቲካል እድሉ አለው እና መንግስትን ማድረግ ይችላል። ልክ ራሱ አድሚት አድርገዋል፣ ተሳስቻለሁ ብለዋል፣ ተሳተኛ ነው ብለዋል።
ይቅርታ ጠይቋል። ከዚህ ተነስቶ የኢትዮጵያ ሕዝብ ወደፊት የተረጋጋ ህይወት እንዲኖረው ለማድረግ የሚያስችሉ ውስጥ እርምጃዎች መውሰድ መቻል አለበት። ይሄ መውሰድ ካልቻለ ሀገሪቱን ለከፋ ቀውስ ትዳረጋለች። ጀረማስ የተጠያቂነት ነገርም እንደ ቁም ነገር ላይ ይችላል። ምክንያቱም ተጠያቂነት የምናወራው የተረጋጋ ስራ ሲኖር ብቻ። ስለዚህ እኔ የምለው የተጠያቂነት ጥያቄ አሁን አካዳሚክ ወሬ ነው። ዋና ቁም ነገራችን መሆን ያለበት አሁን ከዚህ በኋላ የምንሰራ ነገር እንዳይከሰት ምን መደረግ አለበት የሚለው ላይ ታተኩር። ይህ መንግስት አዲስ የለውጥ ፓኬጅ ማምጣት አለበት። ህግና ስርዓት የሚሰፍንበት መንገድ ልክ እንደተባለው ዶክተር አወሉም እንዳለው መንግስት ተጠያቂ የሚሆንበት
አቶ ሙልጌታ ግን ጋር አንድ ጥያቄ አለኝ። እንደው ከመቀጠሎት በፊት ከዚህ በኋላ ነው ይሄኛው የህግ ጉዳይ እንደው ቅንጦት ነው አይነት ሀሳብ ነው ያነሱትና ከዚህ በኋላ ስላለው ነው ሲባል፣ ከዚህ በፊት ግን የሞቱባቸው ሰዎች ቤተሰቦች አሉ። አንዳንድ ቤተሰቦችን ስናነጋግር ከአንድ ቤት አራት ሰው ያጣ ሰው አለ። በዚህ ባለፉት ሁለትና ሁለት ዓመት ተኩል ውስጥ እንኳን እንደ ወደ ኋላ ሳንሄድ በርካታ ሰዎች ቤተሰቦቻቸውን አጥተዋል። እነሱ ራሳቸው ሌሎች ግጭቶችን፣ ሌሎች ቂሞችን የመቀስቀስ አቅም አላቸውና የነዛ ሰዎች በደል የሚጠየቅበት ስርዓት መኖሩን በህግ አለ ወይ ወይም አሰራር አለ ወይ ብሎ ማንሳት ተገቢ መስለኛል። እና ለዛ ነው ጥያቄውን ያነሳ ነው። ይሄ ወደፊት የሚለው እንደው መጀመሪያ ላይ በመግቢያዬም ላይ አንስቼዋለሁ። ከዚህ በኋላስ ብዬና ይሄም እንደው ጉዳይ ሆኖ መነሳት የለበትም ወይ?
ዮሊስቲዮን እኔንም እያልኩ ነው። ኦልሬዲ ዶክተር አወልም ሆነ አቶ ቁምላቸው ተሰርገውታል። እኔ እሱ ላይ እየጨመርኩ ነው። እንደ እኔ እምነት አሁን እነዚህ ቤተሰቦቻቸው የተጎዱባቸው ሰዎች ጎጆዎችን የሚጠይቅበት በተግባር ማለት ነው። ህግ እንዳለ ተነጋግረናል። በተግባር ግን ሰው እየተጠየቀ አይደለም። እየተጠየቀ ያልሆነበት ምክንያት ምንድን ነው? መንግስት በተግባር የሚጠየቅበት መንገድ ስለሌለ መንግስት እየጠየቃል እየደጋገም እኮ ነው። ተጠያቂነት ጠፍቷል። ተጠያቂነት የለም ባልችበት ሁኔታ እንዴት ነው ስለተጠያቂነት ስታወሪ? እሱ ማለት ና አካዳሚክ ስልሽ አይጠቅመም ጥያቄ ወይም ዋጋ ያለውም ለማለት ሳይሆን ተግባራዊ ማድረግ እየቻልን አይደለም። ይኸው መንግስትም ራሱ በአደባባይ እኮ አምነዋል። ህጉን ተግባራዊ እያረኩ አይደለም ማለት እኮ ተጠያቂ መሆን አልቻልኩም እኮ ማለት ተጠያቂ እየሆን አይደለም። ተጠያቂ እንዲሆንም እያደረግ ነው አይደለም እኛ። ስለዚህ መንገድ የለም ማለት እና ተጠያቂነት የሌለበት መንግስት ነው አሁን ስልጣን ላይ ያለው እያለ ነው። ሶ ከዚህ ተጠያቂነት አልባ ህይወት እንዴት መውጣት እንችላለን የሚለው ብናየው እያልኩ ማለት ነው እንጂ የተጎዱት ሰዎች አሁን ፍትህ አያስፈልጋቸውም ማለት ያለ፣ ግን ፍትህ ሊያገኝ የሚችልበት አሰራር የለም። በተግባር በህግ አለ፣ ህጉ ግልጽ ነው። ችግሩ ግን ህጉ ተግባራዊ እየተደረገ አይደለም። ህጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የምለውም ለዚህ ነው።
እሺ፣
ለዚህም ነው ለወደፊቱ ምን መደረግ ይችላል ወደሚለው
ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ምክንያቱም ሰዓታችንም ስላለቀ ወደ ዶክተር አወል ሊሄድ እዚህ ላይ የሚጨምሩት ካለ ከዛ በኋላ ግን በመደምደሚያው ለወደፊቱ የሚለውን በማጠቃለያችን እንመጣበታለን። ዶክተር አወል
እንግዲህ እኔ በተወሰነ ደረጃ አሁን አቶ ሙልጌታ ያሉትን ነገር ሼር አድርጋለሁ። አሁን ያለንበት ሁኔታ እጅግ በጣም አሳሳቢና አገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። አይ ቲንክ ስለ ተጠያቂነት ማውራትና እዚህ ላይ በተወሰነ ደረጃ ግልጽ ግንዛቤ መፍጠር እነዚህ ወንጀሎች የሚፈጽሙ ሰዎችን በተወሰነ ደረጃ እንዲታቀሙ ሊያደርጋቸው ስለሚችል ማለት ነው። ነገር ግን አይ ቲንክ እሳቸው እንዳሉት ትልቁ ትኩረት መሆን ያለበት በምን አይነት መልኩ ነው አቺ ሀገር አሁን ካለችበት ክራይሲስ ወጥታ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው። በእኔ አመለካከት እንግዲህ ህገ መንግስቱ መሰረታዊ የሆኑ የሚያበጃቸው ፍሬምወርኮች አሉ። የህግ የበላይነት፣ ሰብአዊ መብቶችን ማክበር፣ ዲሞክራሲ ስርዓቱን ማክበር፣ የዳኝነት ነጻነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ መፍቀድ መቻል።
ውይይቱ አላበቃም። ቀሪውና የመጨረሻው ክፍል በነገው ምሽት ይቀርባል።
ቆንጆ ውይይት ሲሆን እንግዲህ የሚቀጥል የሚሰፋ ብዙዎችን የሚያነጋግር አይነት ዝግጅት ነው ያዘጋጀሽው። ተወያዮችሽም በጥሩ ሁኔታ ሀሳቦቻቸውን ሰጥተዋል። እንጠብቃለን በተጨማሪ ከአድማጮቻችንም ተሳትፎ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት VOA 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
ሰለሞን አባተ ነን። ወደ ተከታዩ ዝግጅት እንሸጋገር። ጸረ እምቦጭ ዘመቻ በዋሽንግተን ዲሲ።
የጣና መልሶ ማቋቋም ዓለም አቀፍ ማህበር የፊታችን መጋቢት 9 ወይም ማርች 17 ዋሽንግተን ዲሲ ላይ የገቢ ማሰባሰቢያ ዝግጅት አለው። ሊቀመንበሩን ዶክተር ሰለሞን ክብረትን ሰለሞን አባተ አነጋግሮታል።
አሁን ጽዮን ከዶክተር ሰለሞን ጋር ሰሞኑን ተገናኝቼ ነበረ። ከዚህ በፊት የጣና ችግር የእምቦጭ ችግር እንደተነሳ ዶክተር ሰለሞን ክብረትን አንቺም አቅርበሽ ሰፋ ያለ ማብራሪያ ሰጥቶ ነበረ። ስለዚህ በዚህ ዝግጅት ወደ ኋላ ተመልሰን ስለ ማህበሩ ምንነት፣ ስለሚሰሩት አጠቃላይ ስራዎች ብዙ በዝርዝር አንገባም። አንዳንዶቹን ለማስታወስ ያህል ጠቆም ያደርግልንና ዶክተር ሰለሞን ክብረት ወደ ፊታችን መጋቢት 9 የዋሽንግተን ዲሲ ዝግጅቱ ይዘልቃል።
ዋናው ትኩረታችን የክልሉ አካባቢ ጥበቃ ባለስልጣን በጣና ዙሪያ የሚሰሩ ማህበራት የሚሰሩትን ስራ መደገፍ ነው። ከምንደግፋቸው አራት ዋና ዋና ስራዎች ውስጥ አንደኛው ስልጠናዎችን መስጠት ነው። እነዚህ አሁን ክፍተት አለ ብለን በእኛ መሞላት አለባቸው ብለን የወሰናቸው እነዚህ አራት የስራ ዘርፎች ውስጥ አንደኛው ከፍተኛ የሆነ የባለሙያ የእውቀት ክፍተት አለ። የሀይቅ እንክብካቤ ምንድን ነው? እምቦጭ እንዴት ነው ማስወገድ ያለብን? ሀይቁ ወደ ቀድሞ ቦታው እንዲመለስ የአስተዳደራዊ ፖሊሲዎች እንዴት መውጣት አለባቸው የሚሉ እነዚህ ላይ ትልቅ እውቀት ያለው ባለሙያዎች ያስፈልጋሉ። ይሄንም በተከታታይነት ስልጠናዎች ለመስጠት አስበናል። ሁለተኛ መሳሪያዎች ያስፈልጋሉ። ለምሳሌ እምቦጩን ለማስወገድ የማጨጃ ማሽኖች ያስፈልጋሉ። እነዚህ ማሽኖች ቢያንስ ሁለት ማሽን በ2018 ወደ ጣና ለመላክ እንቅስቃሴ ላይ ነን። በነገራችን ላይ አንደኛውን ማሽን ከሁለት ቀን በፊት ግዢውን አከናውነን አሁን ለመላክ እንቅስቃሴ ላይ ነን። ሶስተኛው ዘርፍ የቁጥጥርና ክትትል ስራዎች ነው። እንደሚታወቀው አረሙ አሁን ሳይሆን የተከሰተው 6-7 ዓመት ሆኗል። መረጃዎች በትክክል ባለመያዛቸው፣ መረጃዎች በደንብ ተጠንተው ለዲሲሽን ሜከሮች ወይም ለህግ አውጪው ክፍል በስነስርዓት ባለመቅረባቸው የተፈጠሩ ክፍተቶች ናቸው። ይህንን ለመሸፈን የያዝናቸው ብዙ ባለሙያዎች አሉን። እነዚህ ባለሙያዎች የቁጥጥርና ክትትል ዘርፉን በተሻለ ሁኔታ ለማድረግ የተሻለ መረጃ አያያዝ እንዲኖር ለማድረግ ከፍተኛ ስራዎች እየሰራን ነው። አራተኛው የተለያዩ ጥናቶችን ማከናወን ነው። በተለይ በቅርቡ ያደረግነው ጥናት ምንድን ነው? የእምቦጩ አሁን ያለው ሽፋን ምን ያህል ነው የሚለውን በቅርቡ ሄደን አጥንተን ተመልሰናል። ያንም ውጤት ለአካባቢ ጥበቃ ባለስልጣን አስገብተናል። ውጤቱ የሚያሳየው እስከ 5000 ሄክታር ድረስ በእምቦጭ ተወሯል። አሁን እንግዲህ እነዚህን ስራዎች ለመስራት በአጠቃላይ ወደ $250,000 ያስፈልጋል ብለን ነው እየተመን ነው። ስልጠናዎች ወደ $20,000 መሳሪያዎችን ለመግዛት $150,000 ሁለት መሳሪያ ለመግዛት። በእርግጥ አንደኛው መሳሪያ አሁን በአትላንታና እስራኤል ባሉ ኢትዮጵያውያን ትብብር አንደኛው ማሽን ተገዝቷል። ሁለተኛውን ማሽን ለመግዛት ደግሞ የተለያዩ ስራዎችን አሁን እየሰራን ነው። እንደገና ቁጥጥርና ክትትል ስራዎች ወደ $30,000 ያስፈልጋል። የተለያዩ ፕሮግራሞች፣ የተለያዩ ስልጠናዎች ይሰጣሉ። እንዲሁም በመጨረሻ ጥናቶችን በተለይ የተለያዩ የእምቦጩን የመከላከል ዘዴዎችን አማራጭ መንገዶችን ለማጥናት እንደገና ደግሞ የውሃ መበከሉን እንዴት ነው መቆጣጠር ያለብን የሚለውን ለማጥናት በተለይ ከባህርዳር ዩኒቨርሲቲ ጋር በመሆን ብዙ ጥናቶች የሚያስፈልጉ በመሆኑ ለዚህ ደግሞ ወደ $50,000 አጠቃላይ $250,000 ያስፈልጋል ብለን በጀት አድርገን የተንቀሳቀስን ነው። እንግዲህ እነዚህን ስራዎች ለመስራት ነው አሁን የመጀመሪያው ዙር ጤና ለጣና 2018 በማለት በዋሽንግተን ዲሲ ማርች 17 2018 ትልቅ ህዝባዊ ኮንፈረንስ እና የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ይህን ፕሮግራም ያዘጋጀ ነው ከጣይቱ ባህል ማዕከል ጋር እና ከኢሻራ መልቲሚዲያ ጋር በመሆን ነው። ከዋሽንግተን ዲሲ በመቀጠል ዳላስ፣ ሚኒሶታ፣ ቺካጎ እንዲሁም አውሮፓ ደግሞ ለንደን፣ በኖርዌይ፣ ስዊዘርላንድ፣ አውስትራሊያ ያሉም የተለያዩ ማህበራት ጋር ግንኙነት ጀምረናል። እነሱም አውስትራሊያና ኒውዚላንድ ላይ የገቢ ማሰባሰብ ለማድረግ እንቅስቃሴዎች አለ። እንዲሁም ካናዳ ያሉ ኢትዮጵያውያንም እንደዚሁ ጥያቄ እያቀረቡ ነው። እንግዲህ እንደ ዓለም አቀፋዊ ተቋምነታችን በሁሉም አካባቢ በዓለም ዙሪያ ያሉ ኢትዮጵያውያን ማህበራት አሰባስቦ አቀናጅቶ ለጣና የሚያስፈልጉትን ቅድም የጠቀስኳቸውን ድጋፎች ለመስጠት ነው የተነሳ ነው እና የፊታችን ያለው ማርች 17 የሚካሄደው የዋሽንግተን ዲሲ ፕሮግራም የነዚህ የተከስኳቸው ፕሮግራሞች አንዱ አካል
ነው። የት ነው ቦታው ግን የሚታካሄደው ስነ ስርዓቱ?
3101 16ኛው ስትሪት ላይ ነው የሚካሄደው። በሚገኝ አዳራሽ ላይ ውስጥ ነው የሚካሄደው።
ዶክተር ሶሎሞን አሁን ያገኛችሁት መሳሪያ ምን ያህል ፈጀ? 150,000 ነው እንግዲህ ሁለቱንም መሳሪያዎች ያላችሁት?
አዎ፣ አትላንታ በተደረገው ገቢ ማሰባሰብ $50,000፣ እስራኤል ደግሞ 12,600፣ አጠቃላይ 62,600 አግኝተን ከዛ በኋላ የመሳሪያውን ግዢ ስናካይ መሳሪያው 67,290 ብር ነው ከነ ተለዋዋጭ እቃዎቹ። በአጭር ጊዜ የሚያስፈልጉ የተለያዩ ተለዋዋጭ እቃዎቹ ምክንያቱ መሳሪያው መስራት ከጀመረ በኋላ እንዳይቋረጥ አብረን ነው ተለዋዋጭ እቃዎችንም የገዛ ነው እነዛን ጨምሮ እና 4,900 ብር ደግሞ የትራንስፖርት ሲጨመር አጠቃላይ ወደ $72,000 ነው የገዛ ነው።
እና አሁንም ያው 250,000 ብር ነው የምትፈልጉት?
250,000 ያስፈልጋል ብለን ለዚያም ከያዝነው ውስጥ ወደ 72,000 ብሩ ኦልሬዲ ስለተገኘ አሁን የሚያስፈልገን ወደ $180,000 ነው የሚያስፈልገን። ስለዚህ እስካሁን 72,000ን ማሰባሰብ ችለናል ማለት ነው። ስለዚህ እነዚህ 180,000ን ለማሰባሰብ ነው እነዚህ ተከታታይ ፕሮግራሞችን እያዘጋጀ ያለ። በአጠቃላይ 250,000 ብር የእኛ ማህበር ሊሰራቸው ያቀዳቸው ስራዎች ተመን ነው እንጂ አጠቃላይ $3,000,000 ድረስ ያስፈልጋል። ይህንን ስራ በዘላቂነት 5 ዓመት ይሰራሉ ተብለው የታቀዱ ስራዎች ውስጥ እኛ ድጋፍ እንሰጣለን ብለን ያሰብናቸው ስራዎች ናቸው እነዚህ 250,000 ብር ስራዎች። ያውም በመጀመሪያው አመት እናከናውናቸዋለን ብለን ያሰብነው። በነገራችን ላይ የ3 ሚሊዮኑ እቅድ የ5 ዓመት አጠቃላይ እቅድ ነው። ከዚህ አጠቃላይ እቅድ ውስጥ የተለያዩ ማህበራት፣ የተለያዩ በጎ ፈቃድ ላይ የሚሰሩ የተለያዩ ድርጅቶች ከዚህ ውስጥ ኮምፖነንቶችን እየወሰዱ ይሰራሉ። እኛም በአቅማችን እንሰራዋለን ብለን ያሰብነው ይሄ የ250,000 ብሩን ስራ በአቅማችን በካፓሲቲያችንና መሰብሰብ በምንችለው ገንዘብ እንሰራዋለን ብለን ያሰብነው ነው። የቀረውን ገንዘብ የአካባቢ ጥበቃ ባለስልጣን ከሌሎቹ ጋር ዓለም አቀፍ ድርጅቶች ጋር በመሆን ለማግኘት እየተንቀሳቀሱ ነው። ሁሉም ማህበራት፣ ሁሉም የአካባቢ ጥበቃ ባለስልጣን 5 ዓመት እቅድ ይዞ እየሰራበት ያለው ፕላን ነው።
ይህ ማለት ከማጽዳት አንስቶ እስከ ማገገሚያና መልሶ
በዘላቂነት
አካባቢውን ለዘላቂ ደህንነቱ የማመቻቸት ሁኔታ ላይ ለማድረስ ማለት ነው።
የመጀመሪያው በአጭር ጊዜ የሚሰራው እምቦጩን የማስወገድ ስራ ነው። በሁለተኛው እምቦጩ ተመልሶ እንዳይመጣ የመከላከል ስራ፣ ይሄም ምን ያጠቃልላል? ወደ ውሃው የሚገቡትን የቆሻሻ መጠን መቆጣጠር፣ በዙሪያው ያሉትን የአፈር መከላቶችን ለመከላከል የደን ማስፋፋት ስራዎች፣ እንዲሁም በእርሻ ስራ ላይ የተሰማሩ ሰዎች ዘመናዊ የእርሻ እንዲጠቀሙ በማድረግ የአፈር መከላቱን ለመከላከል መሞከር፣ እነዚህ ሁሉ የተከታታይ ስራዎች የሚያስፈልጉት ነው።
እንግዲህ ይህንን ችግር ለማስወገድ የተለያዩ በጎ ፈቃደኞች እየተንቀሳቀሱ እንደሆነ ይታወቃል። በአካልም እዛው ጣና ላይ ተገኝተው አረሙን የማጽዳት ስራ ለመስራት የዘመቱ ጣናን ኬንያ ያሉ የኦሮሚያ ወጣቶችን ጨምሮ ብዙ ተነሳሾች እንዳሉ እየሰሩ እንደሆነ ይታወቃል። እና በእናንተ በኩል እያደረጋችሁ ያላችሁት ክትትል አለ? በምን ሁኔታ ላይ እንደሚገኝ አሁን?
እንግዲህ እኛ አጋዥ ኃይል ነን። እዛ የሚሰራውን ስራ እያየን ክፍተት ያለባቸውን ቦታዎች እየመረጥን በዛ ለማገዝ ነው። 3 ማህበራት አሉ ባህር ዳርና በዙሪያው ተቋቁመው ድጋፍ እየሰጡ ያሉ። የጣና ተፋሰስ ተቀናጅ ልማት በጎ አድራጎት ማህበር የሚባል በባህር ዳር ዩኒቨርሲቲ ምሁራን የተቋቋመ፣ ሌላው ማህበር ደግሞ በወጣቶች በባህር ዳርና ጎንደር ባሉ ወጣቶች የተቋቋመው ደግሞ የጣና ሐይቅና አካባቢ እንክብካቤ ጥበቃ በጎ አድራጎት የሚባል አለ። እንዲሁም ሌላ ደግሞ ኢኮ ቱሪዝም ይባላል። አንድ ትልቅ ነገር እያደረግ ነው ያለው ነገር ምንድን ነው? እነዚህ 3 ማህበራት እስካሁን ድረስ የተለያዩ ስራዎችን እየሰሩ ነው። በአብዛኛው በእጅ በመንቀል ስራው ላይ ያተኮረ ህብረተሰቡ በማንቀሳቀስ ስራ እየሰሩ ነው። ይሄ ስራ ግን የተሻለ እንዲሆን ተቀናጅተው እንዲሰሩ የጋራ የምክክር ቴክኒካል ኮሚቴ እንዲኖራቸው እያገዝናቸው ነው። ስለዚህ በጋራ ሆነው የጋራ ፕላን አውጥተው የሚሰሩበትን ኤሪያ ለይተው አንድ ላይ መስራት ተቀናጅተው እንዲሰሩ፣ ይሄም ደግሞ ድጋፍ ለመስጠትም ይቀላል። በየቦታው ያለውም የተበጣጠሰ እንቅስቃሴ ወደ አንድ ለማምጣትም ይቀላል። ስለዚህ እነዚህ አሁን የተሰሩ ያሉ ስራዎችን በቅርበት እየተከታተን እንደገና ደግሞ የተቀናጀ የሚሆንበትን መንገድ ከነሱ ጋር እየተመካከርን ነው። ዋናው ነገር አሁን የምንጠብቀው በቅርቡ ባለፈው የመጀመሪያውን ጉባኤ አካሂደዋል። 3ቱም በጋራ በመሆን አንድ ላይ የመስራትና የተቀናጀ የጋራ ኮሚቴ ቴክኒካል ኮሚቴ እንዲኖራቸው ባለፈው ተስማምተዋል። ከዚህ በኋላ የሚቀጥሉ ስራዎች የሚጠብቀው ምንድነው? በጋራ ፕሮፖዛሎች አውጥተው የጋራ ፕሮጀክቶች ላይ ቀናጅተው እንዲሰሩ ማድረግ ነው። ያ ማድረግ ከተቻለ በሀገር ውስጥ ያለውን ቅድም እንደጠቀስከው ከኦሮሚያም ከሌሎች የተለያዩ አካባቢዎች የሚመጡ የህብረተሰብ ክፍሎች የትኛው ላይ ቢሳተፉ አዋጭ ይሆናል የሚለው ቦታ ከተለየ ትልቅ ለውጥ ማምጣት ይችላል። አሁን ባለው ሁኔታ አንደኛው ችግር ምንድነው? እነዚህ በሰው ኃይል ለውጥ ማምጣት የሚቻልባቸው ቦታዎችና በማሽን ለውጥ ማምጣት የሚችልባቸው ኤሪያዎች መለየት መቻል አለባቸው። እነዚህ ነው እስካሁን የሰራ ነው። እነዚህ ቦታዎች 18 ቀበሌዎች ለይተናል። በየትኛው በማሽን መሰራት ያለበት ቦታ ነው፣ የትኛው ደግሞ አነስተኛ የእንቦጭ ሽፋን ያለው በሰው ኃይል በቀላሉ ሊሰራ የሚችል ስራ ነው የሚለውን ለይተናል። ስለዚህ ከዚህ በኋላ ያለው ነገር ምን ይሆናል? እነዚህን በተቀናጀ መልኩ የአካባቢ ጥበቃም ከነዚህ ማህበራት ጋር የጋራ ኮሚቴ ከመሰረቱና አንድ ላይ መስራት ከቻሉ ስራው በተሻለ ሁኔታ ተቀናጅቶ መመራት ይችላል የሚል አስባለን።
እዚህ ጋር አንድ የተበጣጠሰ እንቅስቃሴ ብትል ሌሎች ስራዎችን አስታወስከኝ። በተለያዩ አካባቢዎች ዋሽንግተን ዲሲን ጨምሮ ዩናይትድ ስቴትስ ውስጥ እንዲሁም ሌሎች ቦታዎች ላይ እንደዚሁ እንደናንተ እየተንቀሳቀሱ ያሉ ኢትዮጵያውያን አሉ፣ ወይም ትውልደ ኢትዮጵያ ሰዎች አሉ። ኢትዮጵያ ውስጥ እየተደረገ ካለው የተደራጁ እንቅስቃሴዎች በተጨማሪ ከነዚህኞቹ ጋርስ ኃይላችሁን ለማስተባበር አብራችሁ ለመንቀሳቀስ የምታደርጉት ጥረት አለ? እስካሁን የጀመራችሁት ነገር አለ? ምን ያህል ትተዋወቃላችሁ?
እነዚህ በተለያዩ አካባቢ የተመሰረቱ ለጣና ድጋፍ እንሰጣለን የሚሉ ለመስጠት የተዘጋጁ ማህበራት ጋር በሙሉ እየሰበሰብናቸው ነው። እንግዲህ የእኛ ዓላማ ዓለም አቀፍ ተቋም መፍጠር ነው። ይህ ዓለም አቀፍ ተቋም ለጣና የሚደረገው ድጋፍ አንድ ማሽን ገዝቶ የመስጠት ስራ ሳይሆን በዘላቂነት ተካታይነት ያለው ድጋፍ ለመስጠት እንዲቻል በየአካባቢ ያለውን የተበጣጠሰ ሪሶርስ ወደ አንድ ቦታ ማምጣት ያስፈልጋል። ይሄም ነው የተሰጠን ማንዴትም ከአካባቢ ጥበቃ ባለስልጣን ጋር በተፈራረምንበት ወቅት አካባቢ ጥበቃ ባለስልጣንም አንድ የጠየቁን ነገር ምንድን ነው? በውጭ ያለውን በየቦታ ያሉትን ማህበራት አቀናጅታችሁ ምሩልን፣ ወደ አንድ ቦታ እንዲመጡ አድርጉን፣ እኛ ደግሞ የሀገር ውስጥ መስራት እንችላለን። ያ ለእነሱም ትልቅ እፎይታ ይፈጥራል፣ ለእኛም ደግሞ ይሄ ትልቅ ኃላፊነት ነው። ስለዚህ ይህን ኃላፊነት ለመወጣት ብዙ ስራዎች ሰርተናል። በአትላንታ ከጊዮን ማህበር ጋር በመቀናጀት፣ ዋሽንግተን ዲሲ ከጎጃም ግሎባል ጋር በመቀናጀት፣ አሁን በዳላስ በሚካሄደውም እንደዚህ ጎጃም የተለያዩ ማህበራት በተለይ የኢትዮጵያውያን ፕሮፌሽናል አሶሲሽን ወይም ባለሙያዎች ማህበር የሚባል እነሱም ለማገዝ አንድ ላይ እየሰሩ ነው። ብዙ ማህበራት አሜሪካ ውስጥ ያሉትን ከእኛ ጋር ተቀናጅተው እየሰሩ ነው። ሌሎችንም ደግሞ ለመድረስ እየጣርን ነው። ሁሉም ኢትዮጵያዊ የሆነ እንግዲህ ይሄ ዘር፣ ፖለቲካ፣ ሃይማኖት ልዩነቱን ወደ ጎን ትቶ ወደ አንድ ሀገራዊ አጀንዳ በማድረግ ዓለም አቀፍ አንድ ትልቅ አቅም ውጭ ያለ ነው ውስጥ አንድ ትልቅ አቅም ፈጥረን የጣና ችግር መፍታታችን ለጣና ብቻ አይደለም ጠቀሜታው፣ ሌሎችም ሀይቆች ተመሳሳይ ችግር እያጋጠማቸው ለጣና የምንሰጠው ጥቅም ጣና ላይ የምንፈጥረው ሲስተም ለሌላው ሞዴል ይሆናል። ትልቅ አርአያነት ያለው ስራ መስራት እንችላለን በሚል ብዙ ማህበራትን መደስ እዚህ ብቻ አይደለም እስራኤል ሀገር ያለው ማህበራት እንዲሁም ዩናይትድ ኪንግደም፣ ስዊዘርላንድ፣ አውስትራሊያ የኢትዮጵያ ኮሚኒቲ እነዚህ ሁሉ ከኛ ጋር እየሰሩ ነው እና ስራው እጅግ ሰፊ ነው። ብዙ ማህበራትን ማቀናጀት ይጠይቃል እና ይህንን በሚፈለገው መጠን ለመስራት ብዙ እንቅስቃሴዎች እያደረግን ነው። በነገራችን በየቦታው የምናደርጋቸው የገቢ ማሰባሰቢያ ዝግጅቶች የሚሰሩት በእኛ ብቻ አይደለም። እኛ የኮሚቴው አባል ነን እንጂ በኮሚቴዎች ነው። ኮሚቴዎች የሚውጣጡት በዛ አካባቢ ካሉት ብዙ ኔትወርክ ካላቸው በጎ ማህበራት የተወጣጡ ኮሚቴ እየመሰረትን ነው። በተለያዩ ቦታዎች ላይ እየሰራን ያለ ነው።
የዋሽንግተን ዲሲው የማርች 17ቱ ዝግጅታችሁ ምን ያካትታል?
በዋሽንግተን ዲሲ የሚኖረን ዝግጅት እንዲሁም ከዛም በኋላ በሌሎች ቦታዎች የምናደርጋቸው ዝግጅቶች የሚያካትተው የተለያዩ የጥናት ውጤቶች ይቀርባሉ። በባለሙያዎች የችግሩ ጣና ላይ እየሆነ ያለው ነገር ምንድን ነው? ምን ለመስራት ታስበዋል? ይህን ችግርስ እንዴት መቅረፍ ይችላል? እየሰራናቸው ያለናቸው ስራዎች ምንድን ናቸው? ወደፊት የሚሰሩ ስራዎች ምንድን ናቸው? የሚሉትን ለውይይት ከህብረተሰቡ ጋር እንግዲህ የዋሽንግተን ዲሲው ዓላማ ምንድን ነው? ዋሽንግተን ዲሲ ላይ ያሉ ኢትዮጵያውያን ብቻ ሳይሆን ሜሪላንድም ቨርጂኒያም ያሉ ኢትዮጵያውያን ይሳተፉበታል ብለን የምናስበው ነው። ስለዚህ እንደ ሪጂናል ኮንፈረንስ ነው። እዛ አካባቢ ያሉ ኢትዮጵያውያን በሙሉ መጥተው መጀመሪያ ከማንኛው ከገቢ ማሰባሰብ ቅድሚያ የተፈጠረውን ችግር ስፋት እንዲረዱት እንፈልጋለን። ችግሩን ለመቅረፍ ያዘጋጅነውን መንገድ እንዲረዱት እንፈልጋለን። ያላቸውን ጥያቄዎች ይሄን ቢሆን ተጨማሪም ያስራል ይሄን እንደዚህ ብታደርጉት የሚልም ዳይሬክሽኖች ሊያሳዩንም ይችላሉ። እነዚህ ምክክር የምናደርግበት የመጀመሪያው ክፍል አለ። ከዛ በኋላ ደግሞ የሙዚቃ ዝግጅት ይኖራል። እንግዲህ ዓለም ፀሐይ ወዳጁ ከፍተኛ ጊዜዋን ወስዳ በጣይቱ ባህል ማዕከል የተለያዩ ዘፋኞችን በማሰባሰብ የሙዚቃ ዝግጅት ይኖራል። ስለዚህ ፕሮግራሙ አንደኛ የውይይትም ከዛ በኋላ ይሄንን ከተረዱ በኋላ ነው ወደ ገንዘብ ማሰባሰቡ የምንገባው።
ገንዘብ ስታሰባስቡ በምን መልክ ነው? ምን አዘጋጅታችኋል?
የመጀመሪያው እያደረግን ያለነው ነገር ምንድነው? ቲኬቶች ይኖራሉ። ቲኬቶችን እንሸጣለን። የመግቢያ ቲኬቶች ተብለው ይኖራሉ። በዛ የተወሰነ ገንዘብ ይገኛል ተብሎ ይታሰባል። ሁለተኛ ቲሸርቶች፣ ኮፍያዎች፣ የተለያዩ የሚሸጡ ነገሮች ይኖራሉ። ሶስተኛው ምስሎች፣ በተለይ የስዕል ስራዎች። ታዋቂ አርቲስቶች የስዕል ስራዎቻቸውን በነጻ አበርክተውልናል። እነዚህን የሚገርሙ የሚደንቁ የጣናና አካባቢውን የሚያሳዩ ስዕሎች ለጨረታ እናወጣቸዋለን፣ በጨረታ እናገኛለን። ከዚሁ በተያያዘ ደግሞ በተለያየ አካባቢ ሆነው በዚህ ዝግጅት መሳተፍ ፈልገው ግን እንደው ላቻሉ ደግሞ እንደው አማራጭ ስጡን ሲሉ ደግሞ የጎፈንድሚም አካውንት ከፍተን በዛም ዝግጅት እያደረግን ነው። የተለያዩ ዝግጅቶቻችንን በዌብሳይታችን ላይ መከታተል ይችላሉ። ጣና ኮዋሊሽን ዶት ኦርግ ብለው ቢገቡ ዌብሳይታችን ላይ የምንሰራቸውን የተለያዩ ዝግጅቶች ያሳያል። የፌስቡክ ገጻችን ግሎባል ኮዋሊሽን ፎር ሌክ ታና ሪስቶሬሽን የሚል ነው።
እስቲ ትንሽ ስለ ራስህ ልጠይቅ ዶክተር ሰሎሞን፣ ትንሽ እስቲ አጫውተኝ። ማን?
ተወልጄ ያደግኩት ባህር ዳር ከተማ ነው። ሁለተኛ ደረጃ ትምህርቴን ጣና ሐይቅ ትምህርት ቤት፣ ከዛ በኋላ አዲስ አበባ ዩኒቨርሲቲ የተማርኩት የሳይንስ ፋክልቲ 4 ኪሎ የሚገኘው በስነ ህይወት የመጀመሪያ ዲግሪን፣ ከዛም ቀጥዬ በሁለተኛ ዲግሪን ባዮሜዲካል ሳይንስ ካጠናው በኋላ በዓለም አቀፉ የውሃ ኢንስቲትዩት ወይም ኢንተርናሽናል ወተር ማኔጅመንት ኢንስቲትዩት ውስጥ የሪሰርች ባለሙያ ሆኜ የተወሰነ አመት ሰርቻለሁ። ከዛ በኋላ ሶስተኛ ዲግሪን ለመስራት ወደ አውስትራሊያ በመሄድ ዩኒቨርሲቲ ኦፍ ኒው ኢንግላንድ በኢኮሲስተም ማኔጅመንት ሶስተኛ ዲግሪን ሰርቻለሁ። ከዛ ያን ከጨረስኩ በኋላ ዩኒቨርሲቲ ኦፍ ካሊፎርኒያ አሁን የምሰራበት የስራ እድል ሰጥቶኝ ወደዚህ መጥቼ እንግዲህ እስካሁን እዚህ እያገለገልኩ ነው። አሁን ተመራማሪ ሳይንቲስት ነኝ በዩኒቨርሲቲ ኦፍ ካሊፎርኒያ አርባይን።
ዶክተር ሰሎሞን ክብረት፣ እንግዲህ ስራችሁ የተሳካ እንዲሆንላችሁ በመላ አድማጮቻችን ስም ልመኝላችሁ ፈልጋለሁኝ። የፊታችን መጋቢት 9 በኢትዮጵያ አቆጣጠር፣ በአውሮፓ አቆጣጠር ደግሞ ማርች 17 የምታደርጉት ዝግጅት እንዲሁ የተሳካ እንዲሆንላችሁ እመኛለሁኝ። መልካም እድል እመኛለሁኝ ዶክተር ሰሎሞን። መልካም ውጤት፣ መልካም ስራ እንዲሁም ስኬት እመኝላችኋለሁ።
እኔም በጣም አመሰግናለሁ ስለሰጠኝ እድል ሰለሞን።
ሰለሞን፣ ከዶክተር ሰለሞን ክብረት ጋር ያደረከው ውይይት በጣም ጥሩ ነበረ። እንዳልከው ከዚህ በፊትም ውይይት አድርገናል። ከዚህ በፊት አትላንታ ሊያደርጉት ያሰቡትን የገቢ ማሰባሰቢያ ዝግጅት መነሻ አድርገን ነበር የተወያየ ነው። እንግዲህ ስራቸው ይቀጥላል ብለን ተስፋ እናደርጋለን። መልካም እድል እንመኝላቸዋለን።
አሁን እንግዲህ እንደሰማሽው የአትላንታው ዝግጅታቸውም የተሳካ እንደነበረና ውጤት እንዳስገኘላቸውም ነግረውናል።
እንግዲህ መልካም እድል እንመኛለን። በቀጣዩም ንጉሴ አክሊሉ አዲስ አበባ ላይ በመንገድ ላይ በጉዞ ላይ ነው።
እንዲህ ነው አንዳንድ ጊዜ በመንገድ ላይ ወይም ደግሞ በጉዞ ላይ የሚል ፕሮግራም ልጀምር አስብና ሐሳቤ ባክኖ ይቀራል። መንገድ ላይ የሚያጋጥመኝ ብዙ ነው በየቀኑ። እናም አንዳንዶቹን አግኝቼ ሰላምታ ከተለዋወጥን በኋላ ሲያመልጡኝ እቆጫለሁ። ከሰሞኑ ቀደም ሲል ማስታወቂያ ሚኒስቴር አብረን እንሰራ የነበረ አንድ የሙያ ባልደረባዬን አገኘውና አንተንስ አለቅህም ብዬ ይዤው ሄድኩና እንዲህ አልኩት።
አቶ ግርማ እንቻለው፣ ግርማ እንቻለው፣ ይህ ስም ትንሽ ለየት አለብኝ።
አዎ፣ ለእኔም በቅርብ ጊዜ ነው ሁኔታውን ልገነዘብ የቻልኩት። ከብዙ የዓመታት ትግል በኋላ ነው። እንግዲህ ኮከባችን ከስማችን አኳያ የሚሄድ ይመስለኛል። እና አያቴ እንቻለው ብሎ ያወጣው
አያት ወይስ አባት?
አባቴን እንቻለው ብሎ ስም ሲያወጣለት እኔ እንደሰማሁት ከሆነ ወደ አገሩ ለመመለስ ብዙ ልጆች ስለወለደ ወደ ሀገሩ ለመመለስ ስላልቻለ
የት ሄደው ማለት ነው?
እኔ የተወለድኩት ለቀምት ነው። አባቴ የመጣው ከጎጃም ነው። አያቴ አሁን እዛ ጋብቻ ይፈጽምና ሲኖር ብዙ ልጆች ይወልዳል። መጨረሻ ላይ መሟጠጫው አባቴ ነበረ እንቻለው። አሁን ለመሄድ አልቻለም። እንግዲህ ወደ አገሩ አያቴ ማለት ነው። ከዛ በኋላ እንቻለው ብሎ እዚህ እንደሰየመው ለአባቴ ስም እንዳወጣለት ነው የተነገረኝ።
ስለዚህ ግርማ እንቻለው።
እኔም እንግዲህ ብዙ ነገሮችን እየቻልኩ ዛሬ ድረስ ደርሻለሁ ልል ነው።
በጣም ጥሩ ነው። ግርማ እንቻለው እንግዲህ ሳንሱር ክፍል ነው የምናውቅህ፣ ማስታወቂያ ሚኒስቴር ስነ ጽሁፍ ክፍል ምርመራ ማለት ነው። ከዛ በፊትም የሰራቸው አንዳንድ ስራዎች ይኖራሉ እና እስቲ እንደው አጠር አጠር እያደረክ ራስክን አስተዋውቀን።
እኔ ትምህርት ወድ ነበረ በልጅነቴ። ያሳደገችኝ እንጀራ እናቴ ነበረች እና የህይወቴን መንገድ ያዘጋጀችልኝ እሷ ትመስለኛለች። እና ትምህርት እንዳልቀጥልበት የሆኑ ሁኔታዎች ተፈጠሩና የመምህራን ኮርስ፣ አንድ አመት የሚሰጥ ኮርስ ወስጄ አስተማሪ ሆንኩኝ መጀመሪያ። ከዛ በኋላ ገጠር ውስጥ ነበርኩ። ገጠር ውስጥ ኖርኩ ሳስተምር የአንድ አመት የዲሬክተርነትና ሱፐርቪዥን ኮርስ ወስጄ ዲሬክተር ሆንኩኝ። ኤሌመንተሪ አንደኛ ደረጃ እዛው ታስሬ ቀረሁ። እዛ ትምህርቱንም አልሆንልኝም። ከትምህርት ሚኒስቴር ይህንን ነገር እኔ ትምህርት ፈልጋለሁ በሚል መልክ መጨረሻ ላይ እድሜ ከሄደ በኋላ ከትምህርት ሚኒስቴር ለቅቄ ማስታወቂያ ሚኒስቴር ገባሁ። ከዛ የስነ ጽሁፍ በልጅነትም ነበረኝ እንትኑ ፍቅሩ። እዛ ልምዶች አካበትኩ፣ ብዙ ነገሮችን ለማየት በቃው። እኔም የራሴን ስራ ለማበርከት በቅቻለሁ። ከነዛ ውስጥ ጥቂቶቹ ተውኔቶችን፣ አንድ አራት አምስት ተውኔቶች አሉ፣ ወጥ ሙሉ ጊዜ የሚወስዱ ትርጉሞ ተውኔቶችም አሉ። የግጥም መድበል ሰናፍጭ የሚል የደረስኩት አለ። ፈሊጣዊ እንግሊዝኛ አነጋገር ምዝግበ ቃላት የሚል እሱንም ተርጉሜ ገበያ ላይ ውሎ ነበረ። ጥቂት ኮፒ ነበረና ኖቬሎች ደግሞ አሉ፣ የውጭ ኖቬሎች የተረጎምኳቸው እነ ጄን ኤር ክላሲክ የሆኑ ሞንቴዙማ ስሎተር የሚባል የሲላዎች ዓለም ጄምስ አድሊቼዝ የጻፈው አንድ እንትን አለ እና እኛ መሳሰሉ ብዙ ናቸው። ግጥሞችም አሉኝ አልታተሙም። ተውኔቶችም ዲዳይት ወይዘሮና በደቡብ አፍሪካ ታጋይ ላይ የተፈጸመ ግፍ አገዳደል ይብላኝላት የሚል ወይም እናቴቱ የሚል ለአደባባይ ለህዝብ የቀረቡ ነበሩ በወቅቱ። እና አሁን ደግሞ ያው ጥረት አወጥቻለሁ፣ አልፎ አልፎ ጽፋለሁ።
ትገጣጥማለህ። ቤተሰብህ፣ ልጆችህ እንዴት ነው? የትዳር ህይወት ምን ይመስላል?
አሁን እንግዲህ እርጅና ዘመን ላይ እንደመገኘት ልጆችም አድገዋል፣ ራሳቸውን ችለዋል፣ ያገቡ አሉ፣ ልጆችም አሉ። አሁን ወደ ኋላ ላይ የመጨረሻው ልጄ አንደኛ አመት ዩኒቨርሲቲ ነው፣ ኢንጂነሪንግ ነው የሚማረው።
የመጀመሪያው
ደመቀ ግርማ ይባላል። በምግብ ዝግጅት በኩል ፈር የቀደደ ነው። አንድ ጊዜ
በቴሌቪዥን የምናየው ደመቀ ግርማ። እሺ ግርማ።
እና አሁን አንድ ጊዜ ኢንተርቪው ጠይቆ የነበረ አንድ ልጅ ሱራፊል የሚባል ልጅ ምግብ ነው የሚያቀርበው፣ አንተ ጽሁፍ ነው የምታቀርበው ብሎ ሲጠይቀኝ፣ እሱ መጋቤ ስጋ ነው፣ እኔ ደግሞ መጋቤ ነፍስን የማዘጋጀው ብለ ተቀላልደ በዚህ ተለያይተናል።
ተሸዋሸዋማቸው። በጣም ጥሩ ነው። እንግዲህ ይህን ያህል ካልከን ስለ ሙስና ጽፋል። እንደውም ወቅቱ ነው። አሁን የአፍሪካ ህብረት የመሪዎችም ስብሰባ ይኸው ተካሂዶ ተፈጽሟል። የአፍሪካ መሪዎችም ሙስና 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 እያሉ ነው። ወሬው በተግባር እርምጃው በተግባር ለዛ ደግሞ እነሱ ራሳቸው መሪዎቹ አርአያ እንዲሆኑ ነው እንግዲህ ህዝብ የሚፈልገው። እስቲ ታዲያ እንስማው ይህንን ግጥም።
ደራሲ፣ ተርጓሚ፣ ጸሐፌ ተውኔት፣ ገጣሚ ግርማ እንቻለውንና ንጉሴ አክሊሉን እናመሰግናለን። አቶ ግርማና ንጉሴን በሌላም ዝግጅት ይዘናቸው እንመለሳለን ከቀሪ ጉዳዮች ጋር። የአቶ ግርማ እንቻለውን ግጥም በሌላ ዝግጅት እናሰማችኋለን። ዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ
አዘጋጅና አቅራቢዎች ጽዮን ግርማና
እኔም ሶሎሞን አባተንን እስከ ፍጻሜው ከዴንያ ገብረ ማርቆስ የፍቅር ግርማ ጋር እንተዋችሁና እንሰናበታችኋለን።
ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።
አደኔ አብራችሁ ትቆያል። አፍቶበት ያልጂ አይኔ ባሳፈሶ ሆዴ ቢባባ አላ